የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የቅዳሜ መጋቢት 27 2013 ዓመተ ምህረት የአማርኛ ፕሮግራማችን አሁን ጀመረ። ለዛሬ ምሽት የያዝናቸውን መሰናዶዎች እናስተዋውቃችሁ።
አሁን ባለንበት አገራዊ ድባብ የፖለቲካ ሂደት የምርጫው ሂደት ላይ ታማኝነትና ሰላማዊነትን አረጋግጬ ይሰጣለሁ በሚል ልባችሁ ብሎ አንድ ድባ ተቋም አይደለም የኛ ተቋም። ከዚህ በፊት ብዙ ምርጫዎች ተደርጓል። ገና ሲጀምር ምርጫው ትክክለኛ ነው የሚሆነው፣ ነጻና ገለልተኛ ነው የሚሆነው ብለው ብዙ ቃል ይገቡልናል፣ ያልተፈጸሙ።
የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳን ድምጽ ነው የሰማነው። ለአድማጭ ጥያቄዎች መልስ ይሰጣሉ። የትግራይ ክልልን ጨምሮ ያጠቃላይ የኢትዮጵያ ይዞታ እንዲሁም ኤርትራንም ጨምሮ እያወዛገቡ ባሉ ጉዳዮች ዙሪያ የተካሄደ ክርክር ሌላው የዛሬ ምሽት መሰናዷችን ይሆናል። ምሽቱን የማስተናግዳችሁ ቆንጂት ታዬ ነኝ። ለፕሮግራም ቅንብሩ ብርሃን ኃይሉ አብራናለች። መልካም ምሽት። አሁን ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የአካባቢው እርጥበትን በቀላሉ የሚሰበስቡ ንጥረ ነገሮችን ወደ አየር በመርጨትና የደመናን አካላዊ ሂደት በመቀየር ሰው ሰራሽ ዝናብ የማዝነብ ቴክኖሎጂን የሚያስተዋውቅ መርሃ ግብር ዛሬ በእንጦጦ ኦብዘርቫቶሪ መካሄዱን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ የተገኙ ሲሆን ኢትዮጵያ በርካታ ግድቦችን ለመስኖና ለኤሌክትሪክ ኃይል ማመንጫ እየገነባች ባለችበት ወቅት ከዚህ ቴክኖሎጂ መራቅ እንደማይቻል አሳስበዋል። ቴክኖሎጂውን መጠቀም ፈጣሪን መገዳደር ሳይሆን የአእምሮ ችሎታን ስራ ላይ ማዋል ነው ብለዋል ጠቅላይ ሚኒስትሩ በማህበራዊ ገጾቻቸው ባሰፈሯቸው መልእክቶች። ቴክኖሎጂውን የመሞከር ስራ ከታላቁ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት ጋር ተጣምሮ ባለፉት 2 ወራት በአባይ ተፋሰስ አካባቢዎች ሲተገበር መቆየቱን ፋና ብሮድካስቲንግ ዘግቧል። የሙከራ ንጥረ ነገሮች ምርጫ አይሮፕላን፣ ንጥረ ነገሩ ከመሬት ወደ አየር የሚለቀቅበት ጄኔሬተር ከተባበሩት አረብ ኤሚሬቶች በእገዛ መገኘታቸው ታውቋል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው ሞት ያለፉትን 24 ሰዓታት ሪፖርት ሳይጨምር 2915 መድረሱን የጤና ሚኒስቴር አስታውቋል። አሁን በህመም ላይ ከሚገኘው 48500 የሚጠጋ ቁጥር ያለው ሰው 829 ሰዎች በጽኑ ህመም ላይ መሆናቸው ተገልጿል። በሀገሪቱ ውስጥ እስካሁን ወደ 2,400,000 የሚጠጋ ቁጥር ላለው ሰው የኮሮና ቫይረስ ምርመራ መደረጉ ቢታወቅም ተመርምረው ነጻ የነበሩና ከምርመራው በኋላ የተጋለጡ ሰዎች ሊኖሩ እንደሚችሉ ባለሙያዎች እየጠቆሙ ነው። ይህ በእንዲህ እንዳለ 100 ሚሊዮን ሰው ከኮሮና ቫይረስ መከላከያ ክትባት ሙሉ በሙሉ በመከተብ ዩናይትድ ስቴትስ በዓለም የመጀመሪያዋ ሆናለች። ፕሬዚደንት ባይደን ስልጣን ሲረከቡ አስተዳደራቸው በመጀመሪያዎቹ 100 ቀናት 100 ሚሊዮን ክትባቶችን እንደሚያደርግ ቃል ገብተው የነበረ ሲሆን ያንን ቃላቸውን የጠበቁት በ60ኛ ቀናቸው እንደነበረ ይታወሳል። ክትባቱ በተፋጠነ ሁኔታ እየተሰጠ ባለበት ሁኔታም በአንዳንድ የዩናይትድ ስቴትስ አካባቢዎች የኮሮና ቫይረስ መዛመት እያሻቀበ መሆኑን መረጃዎች እያሳዩ ነው። ከ30 ሚሊዮን 600,000 ሰው በላይ ለኮሮና ቫይረስ ተጋልጠውባታል ዩናይትድ ስቴትስ። ህንድ ትናንት ብቻ 90,000 ሰው በኮሮና ቫይረስ እንደተያዘባት አስታውቃለች። በዓለም ዙሪያ ከ130 ሚሊዮን በላይ ሰው ለቫይረሱ የተጋለጠ ሲሆን 2,800,000 ሰው በኮቪድ-19 ምክንያት በአንድ ዓመት ጊዜ መርገፉን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። የአውሮፓ ሀገሮች የክትባት መርሃ ግብሮቻቸውን በማፋጠን በኩል እየተንገታገቱ መሆናቸው ተዘግቧል። በመላ አህጉሪቱ አንዱን ብቻ ክትባት ያገኘው ሰው ከአጠቃላይ ህዝብ 10% ሲሆን ሁለቱንም የተከተቡት 4% ብቻ መሆናቸው ታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤትን ለመከላከል ከቆመ የአርማታ መከላከያ ጋር መኪናውን ያጋጨ አንድ ሰው ትናንት በጣለው አደጋ አንድ የምክር ቤቱን ጠባቂ መኮንን ገድሎ ሌላውን ማቁሰሉ ተነግሯል። የተገደለው የፖሊስ መኮንን ዊሊያም ወይም ቢሊ ኢቫንስ ይባላል። ኖህ ግሪን የሚባለው የ25 ዓመት ወጣት ተጠርጣሪ ከመኪናው ስለት ይዞ ከወጣ በኋላ የፖሊስ መኮንኖቹን መውጋት መጀመሩንና ወዲያው በሌሎች መኮንኖች በጥይት መመታቱን የካፒቶል ፖሊስ ገልጿል። ኒውስዊክ የሚባል መጽሔት ከተጠርጣሪው የፌስቡክ ገጾች የተወሰኑ መረጃዎችንና ፎቶዎችን ማግኘቱን አመልክቶ ግሪን ኔሽን ኦፍ ኢስላም የሚባለው ቡድን መሪ የሆኑትን ሉዊስ ፋራካንን የሚያደንቅ አስተያየቱን አስፍሮ ማግኘቱን ዘግቧል። ሚኒስትሩ ፋራካንን ለማለት ነው፣ ሞትን መጋፈጥ ቢያስፈልግ እንኳ እኔንም መላውን ሰብእናም ሊያድኑ የመጡ ናቸው የሚል ነበር ግሪን ያሰፈረው ጽሑፍ። የደቡብ የደህንነት ህግ ማዕከል የሚባል የህግ ሙግትና የሲቪል መብቶች ተሟጋች ቡድን ኔሽን ኦፍ ኢስላምን ጥላቻን የሚያራምድ ቡድን ነው ሲል ፈርጆታል። የግሪን አድራጎት ከሽብር ጋር የሚያያዝ እንዳልሆነና እንደሚከታተሉት የዋሽንግተን ዲሲ ፖሊስ አዛዥ አስታውቀዋል። የሶማሊያው ታጣቂ ቡድን አልሻባብ በሀገሪቱ የታችኛው ሸበሌ አካባቢ በሚገኙ ወታደራዊ ሰፈሮች ላይ ጥቃት ከፍቶ ጉዳት ማድረሱን የክልሉ ባለስልጣናት ተናግረዋል። ዛሬ ማለዳ ላይ ባሪሬና አውዲግሌ በሚባሉ የደቡብ ሶማሊያ ከተሞች ውስጥ የተከፈተው የአልሻባብ ጥቃት በሸበሌ ወንዝ ላይ ያሉ ጠባቂዎች ላይ ያነጣጠረ እንደነበረ ባለስልጣናቱ አመልክተዋል። ጠባቂዎቹ ወደ ዋና ከተማይቱ ሞቃዲሾ ፈንጂዎችን የጫኑ ተሽከርካሪዎች እንዳይዘልቁ ይጠብቁ እንደነበረም ተገልጿል። ጥቃት አድራሾቹ በቅድሚያ በፈንጂ የታጨቀች ተሽከርካሪ ካፈነዱ በኋላ ወደ እግረኛ ውጊያ መግባታቸውንም ባለስልጣናቱ ጠቁመዋል። ለመንግስት ኃይሎች ማጠናከሪያ ድጋፍ እንዳይደርስ ለመቁረጥ የአልሻባብ ታጣቂዎች የአዳፍኔ ድብደባ ከጀርባቸው መፈጸማቸውም ታውቋል። የመንግስቱ ኃይሎች አውዲግሌ ላይ የዘመተውን የአልሻባብ ተዋጊ መመለስና ለሲቪሎችና ለወታደሮች መመላለሻ አገልግሎት የሚሰጠውን ድልድይ መከላከል ቢችሉም ባሪሬ ከተማ ላይ ግን የተጠናከረ ውጊያ እየተካሄደ መሆኑ ተነግሯል። ወታደሮቹ 76 የአልሻባብ ተዋጊዎችን መግደላቸውን ብሪጋዴር ጀነራል መሐመድ ተሐሊል የሚባሉ የሶማሌ ጦር አዛዥ ተናግረዋል። አልሻባብ በበኩሉም 47 ወታደሮችን ገድያለሁ ብሏል። የተከበራችሁ አድማጮች፣ ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ። አብራችሁን ቆዩ።
ዜናዎቹን አደመጥን። የምሽቱን ፕሮግራማችንን በራዲዮ ባጭር ሞገድና በናይል ሳት እንዲሁም በዌብሳይታችን amharic.voanews.com ደግሞም በፌስቡክ @voaamharic ላይ በቀጥታ ለማግኘት ትችላላችሁ። አሁን ወደ ቀዳሚው ለጥያቄው መልስ ፕሮግራም እንሻገራለን። አብራችሁን ቆዩ። ምሽቱ ለጥያቄው መልስ እንግዳችን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ወራት የቀሩትና ግንቦት 28 2013 ዓመተ ምህረት እንዲከናወን ቀን የተቆረጠለትን ምርጫ በተመለከተ ከአድማጮቻችን ለቀረቡ ጥያቄዎች መልስ እንዲሰጡልን የጋበዝናቸው የቦርዱ ሰብሳቢ ምላሾችን ሰጥተውልናል። አድማጮች የተነሱትን ጥያቄዎች ይዛ ያነጋገረቻቸው ጽዮን ግርማ ስትሆን የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት መቅረቡ ይታወሳል። ትናንት በተላለፈው ላይ ሰላማዊ ሁኔታ በሌለበት ቦታ ምርጫን እንዴት ማካሄድ ይቻላል በሚል ከአድማጮች ለቀረቡ ጥያቄዎች ወይዘሪት ብርቱካን ምላሽ ሰጥተዋል። የዛሬውም ከዚያ የሚቀጥል ነው።
እሺ፣ በጣም አመሰግናለሁ ወይዘሪት ብርቱካን። ወደ ተከታይ ጥያቄ ልለፍ። ዳንኤል ተመስገን የተባሉ የፌስቡክ ተከታይያችን ናቸው ይሄን ጥያቄ ያቀረቡት። ምን ያህል ተአማኒና ሰላማዊ ምርጫ ይሆናል ብላችሁ ታስባላችሁ የሚል ጥያቄ ነው። ከዚሁ ጋር አያይዘው እንዲመልሱልን ማህደር ከለንደን በኢሜል ያደረሱን ጥያቄ ነው። ኢትዮጵያ ውስጥ ይሆኑ ያሉት አስፈሪና ምርጫው ተአማኒ ላይሆን እንደሚችል ከሚያሳዩት ነገሮች በመነሳት ምርጫ ላይ ግልጽ የሆነ የድምጽ ማጭበርበር ወይም አለመተማመን ቢከሰት ውጤቱን ዲሰረዝ እንደሚያደርጉ ቃሎትን ይሰጡናል ወይ ይላል። ሁለቱም ጥያቄዎች አያይዘው መላሾትን ይስጡ።
ሁለተኛው ጥያቄ በጣም ቀላል መስላለሁ። ተግባሩ ቀላል ነው ማለት አይደለም። ይሄ የምርጫ ቦርድ ከተቋቋመ ጊዜ ጀምሮ በኃላፊነቱን በህግ መሰረትና በህግ መሰረት ብቻ ለመወጣት እየሞከረ ያለ ከዛም አንጻር ደግሞ ብዙ ልዩነትን የፈጠረ ምርጫ ቦርድ ነው። የሚሰራቸውን ተግባራት ከህግ አንጻር እየለካል፣ ታማኝነትንም ከዛ አንጻር ለማግኘት የሚሞከር ተቋም መሪዎች ነው። እና አንዱ የሥራችን ዋናው ብዬ ልወስደው የምችለው ነገር የምርጫ አፈጻጸሙ በትክክለኛነት መፈጸሙን፣ ማንም ወገን እንዳልጠመዘዘ ወይም የማጭበርበር ተግባር ማንም ወገን ለመፈጸም እድል እንዳላገኘ የማረጋገጥ ኃላፊነት ያለበት ተቋም ነው። እና በሂደቱ የማጭበርበር ተግባር በስፋት የሚደረግበት ምርጫ ይሆናል ብለን የምንጠብቀው ነገር አይደለም። ግን ይህን እዛም ቢያጋጥም እንኳን በዛ ላይ በግልጽ እርምጃ ለመውሰድ ዝግጁነትም የህግ ማዕቀፉን ፍላጎትም ያለው ተቋም ነው። ስለዚህ ማጭበርበር የሚያደርግ ማንኛውም አካል ቢሆን በዋናነት የተቋሙን ተአማኒነት፣ የሂደቱን ተአማኒነት የሚጎዳ ነገር ነው እና እሱ እዛ ላይ ውሳኔና እርምጃ መውሰድ ካልቻለ ምንም ትርጉም የለውም። በዚህ በአስቸጋሪ ሁኔታ ውስጥ ጠቅላላ ምርጫን ለማድረግ ጥረትና ልፋት ማድረግ ማለት ነው። ስለዚህ ቃል ትሰጡናላችሁ ወይ ላሉች እንደው እንደ ቃል ኪዳን ሳይሆን ግዴታችን ነው ይህንን ለማድረግ ነው ያለ ነው። እስካሁንም ያደረግናቸው ስራዎች በዚያ አቅጣጫ ይሄድ እንደምንችል ያሳያሉ ብዬ ማስቀመጥ እፈልጋለሁ። የምርጫን ተአማኒነት እና ሰላማዊነት ለማረጋገጥ እንዴት ይቻላል ወይም ታረጋላችሁ የሚለው የመጀመሪያው ጥያቄ በጣም የእኛ ተቋም አንዱ ሊያረጋግጥ የሚፈልገው ነገር ግልጽነት፣ እውነተኝነትን፣ ስራውንም ያለብንንም ችግር ለባለጉዳዩ፣ ለህዝቡም፣ ለፖለቲካ ፓርቲዎቹም፣ ለሲቪል ማህበራትም፣ ለሚዲያውንም መግለጽና ማሳየት ነው የምንፈልገው እና አሁን ባለንበት አገራዊ ድባብ የፖለቲካ ሂደት ውስጥ የምርጫው ሂደት ላይ ታማኝነትና ሰላማዊነትን አረጋግጬ ይሰጣለሁ በእኔ ህንባችሁ ብሎ ቃል የሚገባ ተቋም አይደለም። እኛ ተቋም ከዚህ በፊት ብዙ ምርጫዎች ተደርገዋል። ገና ሲጀምር የምርጫ ትክክለኛ ነው የሚሆነው፣ ነጻና ገለልተኛ ነው የሚሆነው ብለው ብዙ ቃል ይገቡልናል፣ አልተፈጸሙም። አሁን እኛ በትክክለኝነት ነው ኢቫሉዌሽናችንን የምናደርገው። የእኛን ግዴታ በእኛ በኩል የምናደርገው ለመወጣት ሙሉ ዝግጁነት አለን፣ እየተወጣን ያለ ነው። ግን የእኛ ኃላፊነት የእኛ ስራ ብቻ ተአማኒነት ሙሉ በሙሉ ያረጋግጣል፣ ሰላማዊነት ሙሉ በሙሉ ያረጋግጣል ብለን መናገር አንፈልግም። ለፓርቲዎችም፣ ለዜጎችም፣ ለመራጮችም ልንል የምንፈልገው ከዚህ በፊት የገለጽ ነው ሁላችንም የምናደርገው ነገር የሂደቱ ውጤት ነው። ይህን ተአማኒነት ከፍ ያለ ደረጃ ላይ የሚያደርሰው ሰላማዊነት የሚያረጋግጥ በእኛ በኩል ግን እነዚያ ነገሮች እውን እንዲሆኑ እየሰራን ነው፣ መስራትም ይኖርብናል ማለት ነው። እንግዲህ የመንግስትም የፓርቲዎችም ከጸጥታ አኳያ ከሰላማዊነት አኳያ ለህግ ከመገዛትና የስነ ምግባር ግዴታቸውን ከማክበር አኳያ የሚያደርጓቸው ተግባር ይህንን የተአማኒነት ደረጃና የምንፈልገውን የሰላማዊነት ደረጃ ለማሳካት በጣም አስፈላጊ ግብዓቶች ናቸው ነው ማለት ነው።
ወደ ሌላ ጥያቄ እንለፍ። ከሶማሌ ክልል በድምጽ የመጣ ጥያቄ አለና እንስማው።
ራሰን ይባላለው። ግራ ቤቱ አካባቢ ነው የምደውልልሽ። የምጠይቀው ጥያቄ ምርጫ ቦርድ 30 ምርጫ ጣቢያ ተዘርዝሯል ብላችሁን በይፋዊ አወጣችሁ ነበረ። ስለዚህ እናንተ ህዝቡን ድምፅ መስጠት አይችሉም እና የእነሱን መብታቸውን መዘረዝ መብት አላችሁ ወይ? የኔን ኃላፊነት ድምፅ አትሰጡም የሚለውን ነገር እንዴት ነው መውሰድ የምትችሉ? እንዴት ነው እኛ ኢትዮጵያዊ አይደለንም ወይ?
እስቲ ለእኛ አድማጭ ምላሽ ይስጡ።
አመሰግናለሁ። ከዚህ ምርጫ የመራጮች ምዝገባም ሆነ ሌሎች የምርጫ እንቅስቃሴዎች ለማቆም የተገደድንባቸው በአፋር ክልልና በሶማሌ ክልል አለመግባባትና አንዳንድ ጊዜ ግጭት የሚያስተናግዱ ጣቢያዎችን በተመለከተ ጠያቂው መራጭ ናቸው፣ ነዋሪ ናቸው። እንዲህ አይነት ጥያቄና ኮንሰር በማንሳታቸው በጣም ነው የማመሰግናቸው። ምክንያቱም እኛም በጣም ብዙ አስበንበት የተጨንቀንበት የወሰንነው ውሳኔ ነው። ውሳኔያችን ላይ በግልጽ እንዳስቀመጥ ነው ይሄ ውሳኔ አንደኛ የድንበር ክርክር ላይ ውሳኔ ማሳረፍ ውሳኔ አይደለም። ሁለተኛ ይሄ ውሳኔ በዚያ አካባቢ የሚኖሩ ዜጎች የመምረጥ እድል የሚያሳጣ ውሳኔ በፍጹም መሆን የለበትም። እነዚህ ጣቢያዎች እንዳይከፈቱ ስንወስን የምርጫ ሂደት ለግጭት ምክንያት ወይም ለግጭት ማባባሻ መሆን ስለሌለበት ከዛ አንጻር ብቻ ስለወሰን ነው። ግን በዚህ ምክንያት ደግሞ የመራጮች መብት ችግር ላይ እንዳይወድቅ በተለየ ሁኔታ ሌላ ቦታ በማናደርገው ሁኔታ እዛ አካባቢ ነዋሪ የሆኑ ዜጎች አጠገቡ ከሚኖሩበት ቀበሌ ጎረቤት ቀበሌ ላይ እንዲመዘገቡ ተለየ መመሪያ አውጥተናል ማለት ነው። የመምረጥ መብታቸው እንዳይነሰት በዚህ ምክንያት። ስለዚህ ይህ ውሳኔ ሁለቱንም ነገር ዛን ለመጠበቅ ነው የሞከረው። አንደኛ በምርጫ ሂደት ግጭት የማባባስ ነገር እንዳይፈጠር በቦታው፣ ሁለተኛ ደግሞ በዚህ ውሳኔ ሂደት መራጮች ድምፅ የመስጠት መብታቸውን እንዳያጡ ጊዜያዊም ቢሆን በዚህኛው ምርጫ ብቻ የሚሰራ ምክንያቱም ወደፊት የክልል መንግስታቱ መፍትሄ ይሰጡታል ብዬ ነው የማስበው። ግን በዚህ አጋጣሚ መራጮች መምረጥ እየፈለጉ እድላቸውን እንዳይነፈጉ አጠገቡ በቅርብ ባሉት ቀበሌዎች ላይ ባሉ ጣቢያዎች እንዲመዘገቡ የሚፈልጉትም እንዲመርጡ በግልጽ ምርጫ ቦርድ ወስኗል። ስለዚህ ጠያቂውንና እንደሳቸው ያሉ ስጋት ያላቸውን ዜጎች ማረጋገጫ ልሰጣቸው ነው የምፈልገው። መምረጥ ትችላላችሁ፣ መመዝገብ ትችላላችሁ። ያንን መብት የእኛም ተቋም የማክበር ግዴታ እንዳለበት እንዲቀን እናውቃለን።
ከቀረቡት ጥያቄዎች በዛ ያለውን ቁጥር የሚይዘው የአዲስ አበባና የድሬዳዋ ምርጫን በተመለከተ የተነሳው ነው። የአዲስ አበባና ድሬዳዋ ምርጫ ከተለየ ጊዜ መቀመጡ ከዚህ ቀደምም በተለያየ ጊዜ ዘግበናል፣ ቦርዱም ደግሞ ላሽ ሲሰጥባቸው ሰምተናል። የጥያቄዎቹን ስምና ጥያቄዎቹን ላንሳቸውና የኔን ጥያቄ አስከትላለሁ። አበበ ሮባ የተባሉ ግለሰብ የአዲስ አበባ ምርጫ ከሌሎች ምርጫ ለምን በአንድ ሳምንት ተራዘመ? ይሄ ህገ መንግስት የሚፈቅድ አይደለም ይላል። የነ አቶ እስክንድር ነጋ ለጩ ያቀረበው ባልዳራስም ለምን ተሰረዘበት? ይሄም እንዲሁ ህገ መንግስቱ የማይፈቅደው ነገር ነው የሆነው የሚል ጥያቄ አንስተዋል። አቶ ሀብታሙ ሀብተማርያም የተባሉ ግለሰብም የአዲስ አበባና የድሬዳዋ ምርጫ ለምን በተለየ መንገድ ሆነ? ሐሰተኛ መታወቂያም ታድሏል የአዲስ አበባ ነዋሪን በማስመሰል ማህደር የሌላቸው አድራሻቸው የማይታወቁ ሰዎችም እንዲሁ ተካተዋልና ይሄ እንዴት ነው መከላከል የሚቻለው? ክርስቲያን መላኩ የተባሉ ግለሰብ እንዲሁ የአዲስ አበባና የድሬዳዋ ምርጫ ለምን ተለየ? እንዲሁም ሪኩም መላኩና አንድ ላይ ሙላት የተባሉት ግለሰቦችም እንዲሁ ተመሳሳይ ጥያቄዎችን አንስተዋል። የኔ ጥያቄ ምንድነው? ከዚህ ቀደም ምላሽ የሰጣችሁበት ጉዳይ ነው ይሄ። እርሶም ደግሞ በብሔራዊ ምርጫ ቦርድ የፌስቡክ ገጽ ላይ ቀርበው ማብራሪያ በሰጡበት ጊዜ ከአንድ ሺህ በላይ ጥያቄዎች መቅረባቸውን ጠቅሰው ብዙዎቹ ደግሞ ይህንን የአዲስ አበባና የድሬዳዋ ምርጫ በተመለከተ የተነሱ እንደሆነ አክለዋል። ምላሽ እየሰጣችሁበት ተመልሶ ተደጋግሞ የሚነሳ ከሆነና ሲያስረዱ በቴክኒክ ችግር ምክንያት እንደሆነ ቀድሞ የነበረ አሰራር እንደነበረና በሚቀጥለው ምርጫ እንደሚስተካከል ጠቅሳችኋል እርሶም ሌሎችም የቦርዱም ባለሙያዎችና፣ እንዲህ በጣም ይሄን ሁሉ ሰው ደጋግሞ የሚያነሳው ጥያቄ ከሆነ የፖለቲካ ውሳኔ መስጠትና በተመሳሳይ ቀን እንዲሆን ማድረግ አይቻልም ነበር? ጥያቄን ካረዘምኩት በጣም ይቅርታ፣ የብዙ ሰዎች ጥያቄ ስለሆነ ለማካተት ካደረኩት ጥረት ነው።
ምንም ችግር የለም ሲሆን አንቺ ተገለጽሽም በጣም ጥያቄ ተደጋግሞ ማብራሪያ ሰጥበት ተደጋግሞ የሚነሳ መሆኑ ተመልክተናል። እና ምንድን ነው አንዱ ለዚህ መነሻው ነው ብዬ የማስበው የምርጫ ሂደት ትክክለኝነት፣ እውነተኝነት አንዱ እና ማረጋገጫ መንገዱ ቴክኒካዊ አስተጫጨሙ በተቻለ መጠን ቀላል እንዲሆን ቀላል ሆኖ ደግሞ በበቂ ስልጠና ለአስፈጻሚዎቹ እንዲገባቸው ተደርጎ ሊሰጥ የሚገባ መሆኑ፣ በኋላ ደግሞ በትክክል የተቀመጠው አሰራር ለማንም ለዚህኛውም ወገን ሳይባል መፈጸም መቻሉ፣ የሚያምታታ ነገር አለመኖሩ፣ በግልጽነት ተወዳዳሪዎቹን ማን እንደተሸነፈ ሊያውቁት የሚችሉት ዜጎችን ያንን ማድረግ የሚችሉበት ሁኔታ መፍጠር። ይህ እንግዲህ ቴክኒካዊ የምንለው ነገር በዚህ ሂደት ውስጥ የሚታይ ነው እና አለመታደል ሆነ የፖለቲካ ፓርቲዎቻችንም በአብዛኛው ጊዜ ስንመለከት ይህንን የቴክኒክ አስተጫጫ የትኛው ጣቢያ ላይ ስለዛ እንደተከናወናል ስለዛ ለምሳሌ ሲከለከል ቀጥሎ ሊቀርባል ዛኛ ሲቀርባል ተጣጣሚ ይመስላል ግን የምርጫውን ትክክል እንደሰንዳልኩ በአግባቡ መጨረሻ ላይ ተጽፎ አሸናፊ ምን ያለበት አካል አሸናፊ ምንም ማረጋገጫውን መንገድ የሚወስኑትን እነዛ አሰራሮች በቅርበት እየተመለከቱ ክፍተት ካላቸው ያንቀስ ላይ አይነቱን ፓርቲ ስለዚህ ከዛ ሲወጣ የፖለቲካ ጥርጣሬዎች ስጋቶች ብቻ ናቸው ክርክሩን የሚወስዱት። በአንድ በኩል ለምን እንደሆነ ክርክር ቀረበብን አንልም። ምክንያቱም ያው የፖለቲካ ፊዚካችን ጥሩ የሚባል ስላልሆነ ባጠቃላይ ነገሩ ይበልለበት ይሄዳል ብለው መስራታቸው የሚጠበቅ ነው። ግን እንደው ለዚህኛውም ፕሮግራም ለመግለጽ ያህል ብዙ ጊዜ በአዲስ አበባ ነው እኔ ለማባራት የምመጣው። ድሬዳዋን ግን አሁን ለምሳሌ ብንነስ ድሬዳዋ የክልሉ ሶስት የፓርላማ መቀመጫ አለ። የክልሉ ምክር ቤት መቀመጫ ግን ስንወስ 189 ገደማ ይደርሳል። ከዛ እነዛ የሚሰባጠሩት በተን በቀበሌ ነው። እነዛ መቀመጫዎች የሚመረጡት እነዛ መቀመጫዎች ወኪሎች የሚመረጡት ማለት ነው። በአንድ የምርጫ ክልል ውስጥ በትልቁ በፓርላማ የምርጫ ክልል ውስጥ በጣም በርካታ ቀበሌዎች አሉ። እያንዳንዱ ቀበሌ ላይ አንድ ፓርቲ ሶስት ወኪል ወይም ሶስት ካንዲዴት ማቅረብ ይችላል። ስለዚህ አንድ ላይ ስናደርገው ሶስት የምርጫ አስፈጻሚዎች ወይም አምስት ልንመድብ እንችላለን። እዛ አምስት አስፈጻሚዎች በቀበሌ ደረጃ በከተማ ምክር ቤት የቀረበውን ካንዲዴት ለመራጮች አስረድተው ግልጽ አድርገው በአንድ በኩል ይህንን ምርጫ ማድረግ አለባቸው የከተማ ምክር ቤት። በነገራችን ላይ ለሶስት መቀመጫ አንድ ፓርቲ ያመጣ ማለት ነው። ዝርዝሩ በጣም ሰፋ ያለ ነው የሚሆነው። ከዛ በተጨማሪ እንደገና ኮንስቲቲዩንሲ ወይም ደግሞ በጣም ብዙ ቀበሌዎችን ላቀፈ ውጤት ማዳመር ይኖራል። እና በዚህ ሂደት ውስጥ ተራ የመደመር ስራ በጣም ልዩነት ይፈጣል። በነገራችን ላይ በምርጫ ሂደት ሲዳማ ላይ ምንም ፉክክር በሌለበት በጣም እጅግ በርካታ በሚባሉ ጣቢያዎች ላይ ውጤት ሰብዘናል። ምክንያቱም ድምር እንኳን በትክክል አልተሰራም። ከተመዝጋቢ ቁጥር የሚበልጥ ሰው ድምፅ ሰጥቷል ተብሎ ስለተመዘገበ እና አስፈጻሚዎቹም እንደዚህ በተደራራቢ ኃላፊነት በውስጥ ሰው አሰራር ለምሳሌ አሁን ድሬዳዋ ላይ ሀሬላ የሚባል ቀበሌ አለ። ሀሬላ ቀበሌ ላይ የሚመደብ አስፈጻሚ ፓርቲዎቹ ይህን ያህል ናቸው፣ ያቀረቡት ካንዲዴት ይህን ያህል ናቸው፣ ይህን ብለህ አስረድተህ ይህን በዚህ በኩል ታስመርጣለህ፣ ውጤቱ በዚህ መልኩ ደመረ፣ እዚህ ጋር ትገልጻለህ፣ ይህኛውን ደግሞ ሌላ ምርጫ ክልል ጋር ስለሚጀመር ሌላ ቦታ ነው የምትልከው፣ እዚሁ የሚያልቅ ነገር አይደለም ብለን ስንል አንደኛው ቀበሌ ላይ ትክክል ሀሬላ ላይ ሊሰራ ይችል ይሆናል። ሌሎቹ አንድ ሁለቱ ካበላሹት ወይም ድምርም ካሳሳቱት የራሳቸውን የምርጫ ክልል የቀበሌውን ብቻ ሳይሆን የትልቁን የፓርላማውን ትልቁን ስል በስልጣን ሳይሆን ብዙ ቀበሌዎች እንደስል የሚያቅፈው ማለት ነው። የዛን ለውጤት የማበላሹት ውጤት ሊኖረው ይችላል በሚል የአፈጻጸሙን ትክክለኝነትና እንዳልኩት በግልም ማሳማኝ በሆነ መልኩ በግልጽ በምናሳይበት ሁኔታ ለመፈጸም ካለን ስላለት ነው ይህን ያደረግ ነው። ግን አንቺ ምንደርሽ በጥያቄሽ ላይ ሲሆን ይሄ ነገር ለመራጮችም በደንብ ካልታየ፣ ለተወዳዳሪዎችም በደንብ ካልታየ ይህንን ችግር መፍቻ ሌላ መንገድም ማየት ይኖርብን ይገባ ይሆናል። እና አንዱ እያሰብን ያለነው ነገር ምንድነው በተለይ እነዚህ ሁለት ከተሞች ላይ የሚወዳደሩትን ፓርቲዎች ያቀረቡትን ማለት ነው ይህንን ሁኔታ በዝርዝር አስረድተናቸው እንደገና አብረን የተሻለ መንገድ እንፈልግ ብለን ለማነጋገር እንግዲህ ይህን ስንል ያው ገዥም ተቃዋሚውንም በሚያካትት ሁኔታ እንደሱ አይነት ውይይት ማድረግ ያስፈልግ ይሆናል ወደሚል እየደረስን ነው። እና የመጨረሻ እንደበጣ አንድ ቀን እንዲ ስለተባለ መቃነት የማይቀየር ብለን መውሰድ የለብንም በተገለጸው ምክንያት ማለት ነው።
ተከታትሎ ሁኔታዎችን መዘገብ ይጠይቃል። ጉዳዩን ከታተለዋለን። ወደ ሌላ ጥያቄ ልለፍ። ሪኩም መጋሎ የተባሉ ጥያቄ እንግዲህ የአራት አምስት ጥያቄ ያቀረቡትን ሰዎች ለመበታተል ሞክረናል። አንዳንዶቹ ስሞች የሚጠቃቀሙት ለዛ ነው። እና ምርጫ ቦርድ የሰረዛቸው ነገር ግን ፍርድ ቤት ደግሞ የመለሰላቸው በምርጫ መሳተፍ ይችላሉ ወይ የሚል ጥያቄ ነው።
እንግዲህ እንደምትሰለኝ አንድ ሁለት ፓርቲዎች ወይም ከሶስት ገደማ ይመስሉኛል እያሰብኩታቸው ሲቀረብ የአዋጅን የ1162 መለኪያዎች አለማለም ተብሎ ሲሰረጭ ፍርድ ቤት ሄደው አቤት ብለው እንደገና ጉዳያቸው በምርጫ ቦርድ እንዲታይ ፍርድ ቤት ወስኖላቸዋል እና ያን ውሳኔ ታሳቢ በማድረግ የጠየቁት ይመስለኛል። ያ ውሳኔ የሚለው በአጠቃላይ ምርጫ ቦርድ ይህን የተረጅ ውጤት ያለው ውሳኔ ሲሰጥ ፓርቲዎቹን የጠርቶ በዚህ ምክንያት ሰርቲፊኬታቸው ሊሰረዝ ስለሆነ መልስ ስጥበት አላለም። ስለዚህ ግል ይገባል እንደገና መልስ ያሰጣቸው ነው ያለው እንጂ ሰርቲፊኬት ሊሰጣቸው ይገባል ብሎ አልወሰነም። ስለዚህ እንደገና እኛ ጋር ከተመለሰ በኋላ ሌላ ተጨማሪ ሂደት ይኖራቸዋል ማለት ነው በጉዳያቸው ላይ። ስለዚህ ካለን የምርጫ ሰሌዳ ጋር የሚጣጣም ስላልሆነ እንደገና በፍርድ ቤት ውሳኔ መሰረት ጉዳዩ ታይቶ ምናልባት ሰርቲፊኬታቸውን እንደገና የሚያገኙ ፓርቲዎች ቢኖሩ እንኳን ባለው ሰሌዳ እጩ ለማቅረብ የሚደርስበት ሁኔታ አይኖርም እና ይህንን ጥያቄ በዚህ መልኩ ብንረዳ ላለ
ከዚሁ ከፓርቲ መሰረዝ ጋር የተያያዘ አንድ ሌላ ጥያቄ ስላለ እሱን ልጠይቅና ወደ ሌሎች ጥያቄዎች አልፋለሁኝ። ሳንቴሼ ምናሴ የተባሉ አድማጭ ናቸው በጽሁፍ ያደረሱን ጥያቄ። ምንድን ነው የሚለው? ምርጫ ቦርድ የህወሓትን ምዝገባ ፈቃድ አግዶታል። ፓርቲው የጣሰው ነገር ምንድን ነው? ይህን ለዚህ ጥያቄ የሚሆን መልስ እፈልጋለሁ ብሏል።
የህወሓትን በተመለከተ እንግዲህ ውሳኔውንም በሰጠነው ጊዜ እያነሳነው ነገር ነው። አንዱ የምርጫ ቦርድ የፓርቲዎችን ሬግሌት ከማድረግ ከማስተዳደር ኃላፊነቱ አንዱ እንደ ዋና ጉዳይ የሚወሰደው ነገር በህዝብ የተቀመጠው ድሮም ህግ የነበረ ነገር ነው። ፓርቲዎች በኃይል ተግባር ላይ መሳተፍ አለመሳተፋቸውን አዳርሶ ተሳት በሚያገኙበት ጊዜ የሚጫወት እነዛም ፓርቲዎች ህጋዊ ሰውነታቸውን እንዲያጡ ማድረግ አለበት ይላል። ምክንያቱም የፖለቲካ ፓርቲ ስራ በአጠቃላይ ፖለቲካ የሀሳብ ፍጭት በሰላማዊ ሁኔታ ውስጥ የሚደረግ ትክክርና ውድድር ነው እንጂ መሆን ያለበት ያው ከጠመንጃ ጋር የሚያያዝ ነገር እንዳልሆነ ግልጽ ነው ህጉ የሚያስቀምጠው እና ከኃላፊነታችን አንዱ ፓርቲዎች ወደዛ መንገድ እንዳይሄዱ ማድረግ አድጋውትም እንደሆነ ሲረጋገጥ እንዳልኩት የህዝባዊ ሰውነት እንዲያጡ ማድረግ ግዴታችን ነው እና የህወሓት ጉዳይ እንግዲህ ያው በአጠቃላይ ብዙ የሚያከራክር ነገርም አይመስለኝም። በአደባባይ ነው ጦርነት ውስጥ የገቡት ከፌዴራሉ መከላከያ ጋር ማለት ነው እና ያንን ኃይል ተግባር እንደ ፓርቲ ወስነው ደግሞ ለክልል መንግስትም የማድረጉ ነገር አጠያያቂም ማስረጃም የሚያስፈልገው ነገር ስላልነበረ ይሄ ደግሞ እንዳለ ከፖለቲካ ፓርቲዎቹ የመንቀሳቀሻ መድረክ መርህ ህግ ጋር የማይካሄድ ወይም የማይጣጣም ስለሆነ የግድ ውሳኔ መስጠት ነበረብን። በዛ ምክንያት ህጋዊ ሰውነትን አጥቷል ማለት ነው ይሄ ፓርቲ እና የጣሱት ነገር በኃይል ተግባር በአመፃ ተግባር እንደ ፓርቲ መሳተፋቸው ነው። ባጭሩ ባስቀምጥ
እያጠቃልልን ነው ሰዓታችን እያለቀ ስለሆነ የመጨረሻ የሆኑትን ጥያቄዎች ላስደምጦትና ወደ ማጠቃለያ እንሄዳለን። ሁለት ጥያቄዎች አሉ። ሁለቱ ጥያቄዎች ከምርጫ ማስፈጸም ጋር የተያያዙና አስተዳደራዊ የሆኑ ይመስላሉ፣ ግን በድምጽ የቀረቡልንና ተመሳሳይ ስለሆኑ እናስደምጦት። እንዲሁም ደግሞ የኛ ሙሌ የተባሉ አድማጭ የኔ ጥያቄ አስመራጭ የተባሉት እነ ማይ ወረዳ ወይም ምስራቅ ጎጃም ብለው ቦታውን ይጠቅሳሉና በብዛት የኢሃዲግ አባላት የነበሩ ነባር መምህራኖች ናቸው። ይሄ ደግሞ የተረጋገጠ ነገር ነው እና ተመራቂ ተማሪዎችን ወይም የተመረቁ ተማሪዎች ከጨዋታ ውጪ እንዲሆኑ ተደርገዋል የሚል ጥቆማ የሚመስል ጥያቄ ሰንዝረዋል። የአድማጮቹም ጥያቄ እንዲሁ ከአስመራጭነት ጋር የተያያዘ ይመስለኛል። እስቲ እንስማውና ጠቅላላ አድርገው ይመልሱልናል።
ሰላም ነው፣ እንዴት አመሻችሁ? እኔም ደውለው ከአዲስ አበባ ነው። ከ2000 በላይ የምንሆን ጓደኛሞች ነን እና ለምርጫ ቦርድ ምርጫ አስፈጻሚነት እና ለምርጫ አስተባባሪነት ተመዝግበን ከ26 ወር 7 ወር በላይ ከተጠበቀም በኋላ እስከዛሬ ምዝገባ እስከሚጀመርበት ቀን ድረስ አንጠራጠርተናል። ነገሮችን ማጣራት አልቻለም። እሷንም ቀጥታ ማግኘት አልቻለም። ግን እስካሁን የሰማነው ነገር ቢኖር አበል ውስጥ ባሉ ሰራተኞች ስማቸው በመተላለፍ እና ለአበል በመረሮጣቸው እነሱን በዛ ስራ መደበው እኛ በስራት እናርጉት ብለን እንደብቀ ያበረ ያን ስራ ለመስራት ዝግጅት ላይ ነበርን። ሰዎች ተመዝግበን ሳይጠሩን ቀርተዋልና ይሄም የሆነበት ምክንያት ምን እንደሆነ ስላላው ወቅ እንድጠይቁልን እንፈልጋለን። የተሰራው ስራ ለካር ለማለት ሲሳደስ ወርዳ ማየት ባችልም ግን ከ140,000 በላይ ተመዘገበው ወጣትና ምሩቃን ተማሪ ምንም ሳይሰራው ሳይጠራ ቀበሌ ውስጥ ባሉ ሰዎችና ኢቨን በብልጽግና ፓርቲ ሳይሆን በብሔርተኝነት እንኳን ብናስበው በብዛት የኦሮሚያ ተናጋሪዎች እና በክፍለ ከተማና በቀበሌ በሚሰሩ ስማቸው በቅርብ በመተላለፍ ሳምንት ባልሞላው ስማቸው ወደዛ ተላልፎ አበል በልተው ስልጣና ውስጥ ምዝገባ ወደ ስራ ተሰማርቷል። ያልገባን ነገር ምንድን ነው? ለምንድን ነው እንደዚህ ሆነው? እኛ የመስራት አቅማችን መች ታይቶ ነው እንደዚህ የተደረገው? ለምን ስራቱ ይፈጸማል? አመሰግናለሁ።
ሁለተኛ ጥያቄውን ደግሞ እንስማይ።
Hello VOA, ሰላም ነው ለት ነው ጤና ስጥልን። ቡርቱካን ሚደግዛን በማለት በጣም ደስ ብሎኛል። እኔም ጠይቀን ነው የማራጩ ፍጻሚ አራቱር ከሆነ ነበር ምስጋባ የተመዘገበ ነው። ነገር ግን ከአራት ወር ወደ 47 ቀን እንደገና ደግሞ አበሉ ለምን ተቀነሰ? ይሄ እንዴት ነው? አስፈጻሚ ዋካል ላይ የኖሮትነት አለ ትራንስፖርት አለው ሁኔታ አለ እንዴት ነው? አበሩስ ለምን ተቀነሰ? የአራት ወር ውስጥ 47 ቀን ለምን ተቀነሰ? ምንድነው እዚህ አጋጣሚ ስራቱን እንድታስቡ ይጠቀምላችሁ ብትወጡስ ምን አለበት? ለምን ተቀነሰ? ይመልስ ተጠቅስ ተጠባበቃለሁ።
እሺ እስቲ ለነዚህ ጥያቄዎች ምላሽ ስጡን።
እሺ አመሰግናለሁ። አንድ ከጥያቄዎቹ ሀሳብ እንዲያስኩት እነዚህ ጥያቄዎች ቦርዱ በሚያስፈጽመው አጠቃላይ ምርጫ ላይ በአስፈጻሚነት ለመሳተፍ መፈለጋቸው በጣም የሚያስደስተኝ ነገር ነው። እኔ በግሌ እንዲህ አይነት በአስፈጻሚነት ለመመዝገብ ከሞከሩ ሰዎች አላግባብ ቀረን የሚሉ ወይም ደግሞ ሳንጠራ ቀረን የሚሉ አድሎ ተደረግን ብለው ያሰቡ ሰዎች የሚኖራቸውን በተለያየ ሁኔታ ሰምተናል። ግን የሆነው ነገር ምንድን ነው? አገሩ ላይ እንግዲህ ወደ 50,000 ገደማ ምርጫ ጣቢያዎች ስንሰፍ ቢያንስ 3 ሰው መመደብ አለብን። 150,000 ሰው መመልመል ቀላል ስራ አይደለም። አንዳንዶቹ እንደተናገሩት ቅድም ከ6 ወርም ከ7 ወርም በፊት ከተለያየ ቦታ በማስፈጸም ስራ ሊሰማሩ የሚችሉ አቅሙ ያላቸው ትሬኒንግ ቢወስዱ ማስፈጸም የሚችሉ ያን ትሬኒንግ ገብቷቸው ሊወጡ ግዴታቸውን ሊወጡ የሚችሉ ከፓርቲ ገለልተኛ የሆኑ ሰዎችን ለመመልመል በብዙ መንገድ ጥረት ስናደርግ ቆይተናል። እንዳልኩት በጣም አንዱ እንደውም ቻሌንጅ የበዛበት ስራችን ነበር ማለት ይችላለሁም። እና እሱን ለማምጣት ብዙ ተወዳዳሪዎችን ለማግኘት በጣም ችግር ነበረ። እንደውም ቀረሁ የሚል ሰው ይኖራል ብለን የማናስብበት ወቅትም ነበረ። ግን በሂደት የሚያመለክቱት ሰዎች ብዛት ለማስፋት ችለናል። በተለይም ደግሞ የራሳችንን የዌብ አፕሊኬሽን ዴቨሎፕ አድርገን በአደባባይ ጥሪ ስናደርግ ጥሩ የሚባል ሁኔታ ብዙም አመልካቾች ወደኛ መጥተዋል። ይህን ግን አሁንም በአንዳንድ ክልሎች ለምሳሌ እንዳስተዋር በሶማሊያ አካባቢ በቂ ቁጥር በመጨረሻው ሰዓት አላገኘንም ነበር። እሱን ለማሟላት እንደገና ተጨማሪ ጥረት ያስፈልግ ነበረ። ግን አሁን ጥያቄዎቹ ያነሱት አችን ከአንድ ለቱ አማራ ክልል አካባቢ ላይ እዛ ያሉ ምርጫ ክልሎቻችን ላይ ከሚያስፈልጉን ጣሚዎች ጋር 3 ቅፍ የሚሆኑ አመልካቾች ነበሩ። ይሄ የሚያስደስት ነው። እንዳልኩት እንደምርጫ ወቅት በስራው ለመሳተፍ ፍላጎት ያላቸው በሀገራቸው ጉዳይ ለመሳተፍ የሚፈልጉ ሰዎች መኖራቸው ማየት ራሱ መልካም ነገር ስለሆነ፣ ግን ያው ዞሮ ዞሮ ቦታ የሚፈልገው ሰው ቁጥር ብቻ መውሰድ ስላለብን የተወሰኑትን ብቻ መስራት ነበረብን። ይህን በምናደርግበት ጊዜ ግማሹ ነገር ከፊሉ እዚሁ በሄድኳርተር በሲስተም የተሰራ ያንስል ምን ማለት ነው? በትምህርት ደረጃቸው በኤክስፒሪየንሳቸው የተሻለ የሚባሉትን እንዳለ ፊልተር አድርጎ ለምሳሌ 2ኛ 3ኛ ጊዜ ያላቸውን ሰዎች አመለከቱታለን። እሱም መጀመሪያ የደረግራ ሲስተሙ ማለት ነው። የሴቶች ተሳትፎን ደግሞ መጨመር ስላለብን በየጣቢያው ግዴታም ነው በነገራችን ላይ በህግ የተቀመጠ ካሉ ተመልካቾች ሲስተሙ ሴቶችን ቅድሚያ ሰጥቶ ይወድባል ማለት። ከዛ በኋላ ዲግሪ ዲፕሎማ እያለ በዛ መልኩ ሲቀመጥ ከዚህ አንጻር ወደኋላ የሚቀሩት ከሊስቱ ወደ መጨረሻ ገደማ ይሆናሉ። በግንተ ተጠባባቂነት የምንይዛቸው እንደዛው ነው። ይህን መመሪያ ዝርዝሩንም ጨምሮ የደረጃ አስፈጻሚዎቻችን ልከናል። እናም እንዴት እንደሚተገብሩትም እዛ ደግሞ ቀበሌ ድረስ ነው ሲስተም የሚያቀርበው። የትኛው ቀበሌ ያለ ሰው የትኛው ጣቢያ ላይ እንደሚመደብ አጣርተው መጥበው የመጡትን ያለፉትን ብቻ አሰልጥነው እንዴት ወደ ስራ እንደሚያስተማሩ መመሪያ ሰጥተናል። እና በአፈጻጸሙ ላይ አንዳንድ ጊዜ ችግሮች አጋጥመዋል። ይህንን መረጥ ነበረብኝ የለብኝ ወይም ደግሞ የፓርቲ አባል የሆነ ሰው ገብቷል የሚሉ ብዙ አቤቱታዎችን ተነስተዋል። እንግዲህ ይህ አዲስ አሰራርም ነው። በፊት ከነበረው መንግስት እንዳለ ሙሉ አስፈጻሚ ከሚመለምልበት አሰራር ውጭ ስለሆነ እንደ መጀመሪያ ነገር የሚያጋጥም ችግር የሚያጋጥምን ብለን እንወስደዋለን። ግን በሂደቱ ምንም አይነት ለአድሎ የተጋለጠ ነበር ማለት የሚቻልበት አግባብ አልነበር። ምናልባት እንግዲህ በተለያየ ሁኔታ እንደየ አካባቢያቸው ሰዎች እነሱ ቀርተው ሌሎች ሰዎች ገብተው ሲያዩ በዚህና በዛ ምክንያት ነው ብለው ሊያስቡ ይችላሉ። ግን እንደጠቀስኩት ግልጽ በሆነ መመዘኛ ነው ይህ ተግባር የተፈጸመው። እንዲሁም አንዱ ጠያቂ ከቋንቋ ኦሮሚያ አካባቢ ያሉ ሰዎች ብዙ ተቀጥቀዋል የሚል ነገር አንስተዋል። ቤቶች በጣም ከኛ አሰራር ጋር መጣጣም ሊነሳም የሚችል ነገር አይደለም በነገራችን ላይ። ምክንያቱም እኛ ምርጫዎቻችን የምናስፈጽመው ሰነዶቻችን የምናዘጋጀው በየክልሉ የስራ ቋንቋ ነው። ስለዚህ ኦሮሚያ ያሉ ኦሮሚያ መናገር የሚችሉ መጻፍ የሚችሉ ሰዎች ስልጠና አግኝተው ያስፈጽማሉ። ግን አፋር ያለ አፋር ላይ ኦሮሚያ የሚናገር ሰው ደፍነት ሊላላሳ ይችልም አፋር ይናፋልሻለ ወይም አማርኛ የሚችል በዛ ላይ ይመደባል። ሶማሌም እንደዛው ነው። እና ይሄ ደው ምንም የማይመስል ነገር ነው። ከዛም በተጨማሪ ደግሞ እኛ በቂያችንም ለመቀነስ ስላለብን ያለንም በጀት ስለማልፈቅድልን አስፈጻሚዎቹ ከአካባቢያቸው ሲጠበቅ ነው በወረዳቸው ወይም በምርጫ ክልሉ ሳይሆን ከሚኖሩበት ቀበሌ ሳይርቁ ምርጫ በሚያስፈጽሙበት ሁኔታ ነው ድልድሉንም ልመናውን የሚያደረግ ነው። እና ከዛ ውጭ ግን የተለያዩ ቅሬታ ያደረባቸው አመልክቶ ያልተጠሩ ሰዎችን ይኸው በዚህ አጋጣሚ እንደማዝነት ለተወዳለኝ ግን አድሎ ስላለ ነው ወይም ደግሞ ሌላ የተለየ ትክክለኛ ያልሆነ አሰራር ስላለ ነው የሚለውን ሀሳባቸው እንደ እንዲታወቅ በዚህ አጋጣሚ ማብራሪያ መስጠት እፈልጋለሁ። ካስፈለገም እንዳለ ከፍጸማችን ላይ ካለን መረጃ ላይ አውጥተ ለግልጽ አሰራር ሲባል ዝም ዝም ሂደትን የሚያሳይ አትሊስት ዴታውንም ማውጣት እንችላለን። ትንሽ አስቸጋሪነት እንግዲህ የጽፎ መብዛት የዴታው መብዛት እና አሁን በስራ ውጥረት ላይ ስላለ እና ወደፊት ግን ለተሻለ ሞር ግልጽ ለመሆን ተጨማሪ መረጃዎችን አውጥተን
በጣም እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከአድማጮች የቀረቡ ጥያቄዎች ላይ ምላሽ ለመስጠት ፈቃደኛ ሆነው በስልክ፣ በዋትስአፕ፣ በኢሜል እንዲሁም ደግሞ በማህበራዊ መገናኛ አውታሮቻችን ላይ ጥያቄ ልከው ለተነሱ ጥያቄዎች ምላሽ ስለሰጡን በጣም እናመሰግናለን።
እኔም በጣም ነው የማመሰግነው እጅን ስለጋበዛችሁ። እንዲህ አይነት ደግሞ በጣም የህዝብንም ማስተያየት እና ጥያቄዎች የሚያንጸባርቅ ጥያቄዎች ስላቀረባችሁ በጣም ነው የማመሰግነው።
የጥያቄው መልስ እንግዳ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳን እና አዘጋጇን ጽዮን ግርማን እናመሰግናለን። ጭር ሞገድ በ21 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞም በዌብሳይታችን amharic.voanews.com እና በፌስቡክ @voaamharic ላይ በቀጥታ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። አሁን በመግቢያው ወደ ተጠቀስኩት የክርክር መሰናዶ እናልፋለን። ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና አነጋጋሪ ርዕሰ ጉዳዮች ዙሪያ የያዙት ጠበቅ ያለ ክርክር ነው ቀጥሎ የሚቀርበው። በትግራይ ክልል ያለውን ሁኔታ፣ አጠቃላዩን የኢትዮጵያ ይዞታና ኤርትራን ጨምሮ እያወዛገቡ ያሉ ጭብጦችንም ይፈትሻል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ተከታዩን ክፍል ይዞ ቀርቧል። የክርክሩ ተሳታፊዎች ራሳቸውን የሚያስተዋውቁበትን መለስ ብሎ በማስታወስ ይሆናል የሚጀምረው።
አመሰግናለሁ። አዲስ ካናዳ ነው ያለሁት። ዮሐንስ አብርሃ እባላለሁ። ጠቅላይ ሚኒስትር ሰራተኛ ነበርኩኝ ላለፈው 3 ዓመታት በዋናው መስሪያ ቤትም በውጭ ባለው ኤምባሲዎችም በፓሪስና በብራስልስ ሰርቻለሁ። አሁን ውጭ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ።
ሰርሄ ሀብቱ ጊዮርጊስ እባላለሁ። ትውልድ ሀገሬ ኤርትራ። ያደግኩበት ኤርትራ በኮሌጅ ደረጃና ከዛ በኋላ ስራ ኢትዮጵያ ለረጅም ዓመታት ቆይቻለሁ። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ስራ ነበር። አሁን ጡረተኛ ነኝ።
ዮናስ ሩባላለሁ። ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በ190 ሀገር ላይ በሄድ የኢኮኖሚ ማነፋጠሪያ ድርጅት ከዛ ውስጥ ምክትል ግሎባል ማናጀር ሆኜ ሰራ ነበር። አሁን በብዛት በኢትዮጵያ ዳያስፖራ የምሳተፈው በዛ ላይ ነው። አሁን በቅርብ ጠቅላይ ሚኒስትሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ።
ዶክተር በርሄ በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ መውጣት ላይ መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። በሌላ በኩል ቀደም ሲል የተከሷቸውን ጨምሮ ዓለም አቀፍ ተቋማት በአክሱም ተፈጸመ የሚሉት ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበውና ምንድነው የእርሱ አስተያየት በዚህ ላይ?
ውሸት አፍር ጊዜ ገለብጦት እና እንትን ቢሉት ከውሸትነቱ አልፍም። አጋ አይደለውም የኤርትራ ወታደርም አይደለውም። ግን በቅርብ የማውቀው ነገር በትግሉም ጊዜ ሄጃለሁኝ ሜዳ እኔ ብዙ ጊዜ ስለምመላለስ ስለማውቀው የኤርትራ ሰራዊት እንኳን እንደዛ አይነት ተግባር ሊያደርግና አነስተኛ ነው የሚባል ኢንፍራክሽን ወይ ደግሞ ህግ መተላለፍ አይደረግም። እዛ ለማሸነፍ የቻለውና በድል ለመጎናጸፍ ነፃ ለመሆን የበቃው የኤርትራ ትግል የኤርትራ ሰራዊት ስነ ስርዓት በማክበር ትእዛዝ በማክበር ነው። በኦንሊ የኤርትራ ሰራዊት በራሱ የሚያደርገው ነገር ቢኖር ምንድን ነው? መስዋዕት ብቻ ነው። መስዋዕት የሚፈልግ ነገር ሲሆን ያዛዡ ትእዛዝ ሂድ ሞት እንዲለው አይጠብቅም። አስፈላጊ የሆነ ሲታየው ሄዶ ራሱን ይሰዋል። ይሄ ብቻ ነው የኤርትራ ሰራዊት። እና በዚህ አይነት መልክ ለወደፊቱ የሚያሳፍር ነው የሚሆነው። እኔ እንኳን እንዲህ አይነት ነገር እና ይሄ አይነት ክስ በህግ ደረጃ ይህ እንደሆነ አድሚሲቢሊቲ ኦፍ ኤቪደንስ የሚባል አለ። በተቀባይነት ያለው ኤቪደንስ ነው ወይ ተብሎ መታየት አለበት። አሁን እንደምናየው ግን አንዱ ጀምረውና ሌላው ደግሞ እሱን ለመሰረት አድርጎ ይተቻል፣ ያባዛዋል፣ ይሄዳል ይሄዳል ያድጋል። መሰረቱ ዜሮ ነው።
ይቅርታ ጣልቃ እየገባው የትኞቹን ነው የሐሰት መረጃ እየቀረበ ተጨባጭ ባልሆነ ክስ የኤርትራ ጦር ሰራዊት ላይ እየቀረበ ነው የሚሉት? የሰብአዊ መብት ኮሚሽንም ሪፖርት አውጥቷል። ያልተጠናቀቀ ቀዳሚ ባለው ሪፖርቱ
ቅጣቱን ከባድ ወንጀል አካተተ እና የማይሆን ነገር ነው። ሌላው በተኩስ ጊዜ የሚያጋጥም ነገር ካለ በውጊያ ላይ የሚያጋጥም ሁኔታ ካለ ላውቀው አልችልም። ግን እሱም ተጣርቶ ይቅረብ።
ጥሰቶች ተፈጽመዋል ይላል። እሱ ላይ ምንድን ነው የሚሰጡት አስተያየት?
ራሱ የኢትዮጵያ ሰብአዊ መብት ኮሚሽን አይውልም አደርዶ የሆነ የእሱ ትስስር ደግሞ ከውጭ ሀገር ያለው ቅድም ያልኩት አይነት ሰንሰለታዊ መንገድ ይዞ የሚሄድ ስለሆነ ከቁጥርም አላስገባውም እንደሱ አይነቱ። ምክንያቱም ኮንፍሊክት አለ። የኢትዮጵያ መንግስት ኢንተረስት ነው የሚያራምድ ያለው የአካል ወይስ የሌላ ተልእኮ ነው የሚፈጽም ያለው? ይሄ ለኢትዮጵያ መንግስት የሚተው ነገር ነው። ምክንያቱም የራሱ አካል አንድ ሪፖርት ሲያቀርብለት፣ በተለይ ደግሞ እንዲህ አይነት ከፍተኛ የሀገሮች ግንኙነትንም የሚነካ ነገር ሲሆን የኢትዮጵያ ጠቅላይ ሚኒስትር እንዳለው የኤርትራ ሰራዊት ኤርትራ ህዝብ ለኢትዮጵያ ያደረገላት ጥሩ ነገር በታሪክ የማይረሳ ነገር ነው ነው የሚለው እና ኢትዮጵያን ለማዳን ኮንትሪቢዩት አድርገዋል ነው የሚለው። እንዲህ አይነት ሁኔታ ሆኖ አንድ የራሱ ክፍል ኃላፊ የሆነ እንዲህ አይነት ሪፖርት ሲያመጣ መጀመሪያ ነገር ሪፖርቱ ትክክል ነው ወይ ብሎ በህግ አንጻር አድሚሲቢሊቲ የዛው የኤቪደንሱን ተከታትሎ ማወቅ፣ ሁለተኛ ደግሞ በጥናትም በአካደሚክ ነገር ያየነው እንደሆነም አንድ ሰው አንድ ጽሑፍ ሲያቀርብ ለማሳተም እንኳን ተራ ነገር ለማሳተም የቀረበው ኤቪደንስ ተከታትለው አይተው ትክክል ነው ወይ አይደለም ብለው ማጣራት ያስፈልጋል። የኢትዮጵያ መንግስት ኃላፊነት ነው ይሄ አሁን እና ይሄን ነገር አድርጎ ካመጣው ያንን እንነጋገርበታለን። እኔ ግን በምንም አይነት የኤርትራ ሰራዊት ግብር ንጽህናቸውን ህግ ለማለት ለመጣስ እና ይሄ ዝም ብሎ ብቻ ወሬ አንስ ተቀብለህ እሱን ማባዛት አንድ ከበተንተው በኋላ ፕራይም ሚኒስትሩ እንዳሉት ነው እንዲሁ አሸዋ ላይ እህል መዝራት ነው መበተን ማለት ነው እንዳሉት እንደዛ ነው የሚሆነው። እና ይሄ በውሸት የመነገድ ጉዳይ ነው ያለው። ይሄ አንድ ረብ አላዋጣም እስካሁን ድረስ። እና ይሄንን ለአንዴና ለመጨረሻ እንደዚህ የብዙዎች አነጋገር ኢትዮጵያ መሪዎች ይሄ ጉዳይ አለው መጣራት የሚገባበት መንገድ አለና በሱ ያጣሩት።
መልካም። መጣራት አለበት የሚለው ላይ የሚያሻማ አይመስለኝም። የተባበሩት መንግስታት የሰብአዊ መብት ጉዳዮች ጽህፈት ቤት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በመተባበር ማጣራት ምርመራ ሊያካሄድ ነው የሚል ተገልጿል። በሂደት እንከታተላለን። አቶ ዮሐንስ፣ ቀደም ብሎ በቀረቡት ላይ ለርሶ የመከራከሪያ ሐሳቦች ባጭሩ የሚያቀርቡ ከሆነ ድልስቶ ከዛ ለጥያቄ የሚሆን አንድ ሌላ ድምጽ አሰማል።
አዎ፣ ማነሳቸው የተወሰኑ ነጥቦች አሉ እዚህ ላይ። መጀመሪያ ዶክተር በርሄ ካሉት ልጀምሪያው አንዱን የምስማማበት ነገር ስላነሱ ነው ከዛ ልነሳ። የኢትዮጵያ የሰብአዊ መብት ኮሚሽን አሰራር፣ አመዳደብ፣ አካሄድ እኛም ገለልተኛ ነው የሚል እምነት የለንም። እኔ በበኩሌ እንደዛ ብዬ አላስብም። ይህንን የምለው ከዚህ በፊት ያወጧቸው ሪፖርቶች አሉ፣ በርከት ያሉ ሪፖርቶች በተለያየ የኢትዮጵያ ክፍል ያላወጡትም አለፈው ዛት መሰር ሳይታይ ያለፈ በጣም ከባድ የሚባል ወንጀል ተፈጽሞ ያልወጡ ያልተመረመሩ አሉ። አንዱ ይሄ ነው እና ዶክተር በርሄ ያሉት በዚሁ የወጣው ሪፖርት አጠራጣሪ ነው ያሉት ትክክል ነው። እኔም ስማማበታለሁ፣ አጠራጣሪ ነው። ስለዚህ አጠራጣሪ ያልሆነ ሪፖርት መውጣት ያለበት ፈጻሚው አካል የሌለበት ገለልተኛ የሆነ ውሸት ትክክል ነው። ውሸት ይነዛል፣ በጣም ትልልቅ የሆነ ውሸት። አንድ ውሸት ሰብራኪ ትግራይ ውስጥም ምናልባትም በአፍሪካ ቀንድ ትልቁ ውሸት ሰብራኪ ያለው በሻዕቢያ ውስጥ ባዶ ሰለስት ይባላል በትግርኛ ወይም ደግሞ 03 የሚባል ክንፍ አለ። ይህ ክንፍ የፕሮፓጋንዳ ክንፍ ነው። ይሄ የፕሮፓጋንዳ ክንፍ የተሰራውም ያልተሰራውም ምናልባትም በወንጀል መልክ ለመስራት የታቀደውን ነገር አስቀድሞ ህዝቡ ውስጥ እንዲገባ ከዛ በኋላ ሌላ አካል ሰራው ተብሎ እንዲወጣ የሚያደርጉት ክንፍ ነው። ይሄ ክንፍ የሚፈበረካቸው ውሸቶች አሉ። ከውሸቶቹ አንዱ እስካሁን የነበረው የኤርትራ ሰራዊት ትግራይ መሬት አልረገጠም የሚል ነው። እንግዲህ ይሄ ላለፉት 5 ወራት የተለያየ መግለጫ የተለያየ ገለጻ በኤርትራ የውጭ ጉዳይ ሚኒስቴር በኢትዮጵያ ኮሚኒኬሽን ሚኒስቴር ሲሰጥ ነበር። አሁን ዓለም ተከራክሮ ገብታችኋል፣ በሳተላይት አይተናችኋል፣ ስትንቀሳቀሱ ታይታችኋል፣ መሬት ላይም አላችሁ ብሎ ጫና ካበዛባቸው በኋላ አሁንም ከነሱ አልሰማንም። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር የኤርትራ ሰራዊት ትግራይ ውስጥ እንዳለ ገልጸውልናል። እስካሁን የነበረው ሰይዞ የነበረው ውሸት ይህንን ነው። የኤርትራ የሚባል ኃይል የለም። አሁን ሌላ ውሸት ደግሞ የኤርትራ ኃይል ሰው አልገደለም፣ ሰውም አልደፈረም የሚል ነው።
ባነሷቸው 2 ነጥቦች ላይ ተከታይ ጥያቄ የሚጋብዝ ነገር ጠቅሰዋል። አንደኛው ቀደም ሲል ዶክተር ዮናስ የሴቶችን መደፈር አስመልክቶ የተቀናበረ የሚያነሳሳ ቪዲዮ በማስረጃ የተደገፈ አለ ብለው ነበረ። ሴቶች ሲደፈሩ በየትኛውም ዓለም እንደሚታወቀው ለመናገሩን እንዲከብዳቸው ይጠበቃል። ለተደፈሩ ሴቶች አለመቆርቆር አይቻልም፣ የየትኛውም ወገን መሆንንም አይጠይቅም። በእውነት በደል ለደረሰባቸው እና ለተደፈሩ። በሌላ በኩል ዶክተር ዮናስ ያነሱት ሆን ተብሎ ለፕሮፓጋንዳ ዘመቻ የሚደረግ የሚለው ይሄ በሌሎች ቦታዎችም ተጠቅሷል። ለዓለም አቀፉ ማህበረሰብ እንዲደርስ ተደረገ፣ መገናኛ ብዙሃኑ ዘገቡበት፣ ተደጋግሞ ተወራ ነው። በዚህ መጠን በእርግጥ የተፈጸሙ ጥቃቶች ናቸው የሚለውን እንዴት ያስታርቁታል? ከፕሮፓጋንዳ ጋር የተያያዘ ነው ለሚለው ምን መልስ ይሰጣሉ?
ጥሩ ሀሳብ ነው ያነሳኸው። እኔ እያነሳሁ ያለሁት ፕሮፓጋንዳ አይደለም፣ የሆነ ነገር የተፈጸመ ነገር ነው እየተናገርኩ ያለሁት። አንድ ሰው ተነስቶ ይህንን ሊያደርግ ይችላል ወይ አላውቅም፣ ሊያደርግ ይችላል ላያደርግ ይችላል። እኔ እያወራሁ ያለሁት አሁን ትግራይ ውስጥ ከደፈሯት በኋላ ባዕድ ኩሳቁስ አካልዋ ውስጥ ያስገቡባት ሴት እኔ ተወለድኩበት አካባቢ ነው ያለችው። እቺ ልጅ ከአንድም ሁለትም ሶስትም በርከት ያለ ሰው ሄዶ አይቷታል። የተደረገችውን ነገር በዝርዝር አስረድታለች። ምስሏ እንዳይታይ ተደርገዋል። በትክክል እንዳልከው የባህል ነገርም ስላለ ምስሏን ማሳየት አልፈለገችም። የተደረገችውን ነገር ግን በትክክል አውርታለች። እቺ ልጅ እኔ እያወራ ያለሁት ስለዚህ ነገር ነው። መቀሌ አንድ ማዕከል አለ። የተጎዱ ሴቶች ብቻ የሚታከሙበት ክብካቤ የሚያገኙበት ማዕከል አለ። ጋዜጠኞች ሲመጡ፣ የሚያግዙ ሰዎች ሲመጡ እንዴት ናችሁ ብለው ስለሚጠይቋቸው እና ስለተደረገው ነገር ስለሚያወሩ የኢትዮጵያ መከላከያ ማዕከሉን ወረው እነዚህ ሰዎች ከአሁን በኋላ እንደዚህ አይነት ነገር የምታወሩ ከሆነ ለህይወታችሁ እንድትሰጉ ብሏቸዋል። አሁን እያልን ያለነው የተባለውን ነገር የተደረገውን ነገር ነው እያወራሁ ያለሁት። በውጭ በሚደረገው ሰላማዊ ሰልፍ ሰው እንደሚገደል ለማሳየት ድራማ ይሰራል። እዚህ ሰልፍ ሲደረግ ማለት ነው ሴቶች እየተደፈሩ መሆናቸውን ለማሳየት በቀለም የጨቀየ ጨርቅ ይዘው ሊወጡ ይችላሉ። ቪዲዮ እያሉ ያሉት ዶክተር ዮናስ ይህንን አይተው ከሆነ በዚሁ ያስተካክሉት። ትግራይ ላይ ግን እየተደረገ ያለው ነገር የሆነ የተፈጸመ ነገር ነው እያወራን ያለ ነው። ኢንፋክት ምናልባት ወልደውም ሊሆን ይችላል ዶክተር ዮናስ፣ ዶክተር በርሄም እንደዚሁ ሴት ልጆቹም ይኖሯቸው ይሆናል። እንደ ሰው በትግራይ ሴቶች ላይ እየተፈጸመ ያለው ነገር አስቀድመው መኮንን ነበረባቸው። የሚያስፈልገውም እሱ ነው። እኔ ወልጃለሁ፣ አባት ነኝ። በልጄ ላይ እንደዚህ አይነት ነገር እንዲደርስ አልፈልግም። ማንም ሰውም ይህንን ነው መደገፍ ያለበት የሚል እምነት ነው ያለን። አንዱ ይሄ እና ውሸቱ ከዚህ ጋር የተያያዘ ነው። የተወሰኑ ነገሮች ዶክተር ዮናስ ካነሷቸውን ለማንሳት ምናልባት ከዚህ ጋር በቀጥታ አይሄድም፣ ግን ስላነሱት ለፉት 27 ዓመታት ሀብት የዘረፈ ካለ መጠየቅ አለበት። ይሄ የኔ አቋም ነው፣ የትግራይ መንግስትም አቋም ነው፣ የትግራይ ተወላጆችም አቋም ነው። የዘረፈ ካለ መጠየቅ አለበት። ባለፈው የዘረፈው ግን ስልጣን ላይ የነበሩ የህወሓት ሰዎች ብቻ ሳይሆኑ ስልጣን ላይ የነበረ የሁሉም ኢትዮጵያ ውስጥ ያለ ብሔር ተወላጅ ሁሉም መጠየቅ አለበት፣ ወደ ህግ መቅረብ አለበት። እንደዛ አድርገው ከሆነ ያቀረቡት አንድ የስታቲስቲክስ መረጃ አለ። የድህነት አሮንቋ ውስጥ የገቡት የሚለውን እኔም የማውቀው ይሄም በዓለም አቀፉ በዓለም ባንክም በኢትዮጵያ ስታቲስቲክስ ኤጀንሲ የወጣው የኢትዮጵያ ከድህነት ወለል በታች ያለ ምጣኔ 27% ሲሆን ትግራይ ላይ የነበረው 29 መሆኑን ነው። ድህነቱ የከፋ ድህነት ያለው ትግራይ ውስጥ ያለ መሆኑን ነበረ እኔ የማውቀው። እውነታውም እንደዛ ነው። እኔ እዛ አካባቢ በደንብ ስለማውቀው ማለት ነው። ከተለያየ ቦታ ወደ ትግራይ ተሰርቋል የሚለው ነገር ምናልባት ይሄ መሬት ላይ ያለውን ነገር አይቶ መፍረድ ይቻላል። ምክንያቱም በርከት ያሉ ሰዎች ሄደው አዝመው ተመልሷል። ይህንን በሚዲያ ቀርበው ገልጸውታል። ከተለያየ የኢትዮጵያ ክፍል ሄደው ወደ ትግራይ ይሄዱ እስካሁን የተባልነው የተሰበክነው ፕሮፓጋንዳ ውሸት መሆኑን አውቀናል እያሉ ተናግረዋል። ትግራይ ተዘረፈ አደገ የሚባለውን ነገር ማለት ነው። ኢፔሌክ ይቃወም የነበረው በሪፎርሙ ኢትዮጵያ አትሸጥ የሚ የኢትዮጵያ አየር መንገድ ለሽያጭ ቀርበዋል። የኢትዮጵያ ቴሌኮሙኒኬሽን ለሽያጭ ቀርበዋል። የኢትዮጵያ ስኳር ድርጅቶች ለሽያጭ ቀርበዋል። ይህ ለሽያጭ አይቅረብ ነበር እያለ ያለው የኢትዮጵያ ተቃውሞ እንጂ ሪፎርሙማ 35 ቀናት እኮ ተሰብስቦ ለውጥ ያስፈልገናል ብሎ እሱ እኮ ነው ያቀረበው። እስረኛ ይቀጣ የሚል እኮ ፕሮፖዛል ያቀረበው እኮ ህወሓት እኮ ነው፣ ሌላ እኮ አይደለም። አተገባበር ላይ ዶክተር አብይ ተገበሩ። ያመጣው ግን ህወሓት ነው ይህንን ያደረገው። እና አይ ቲንክ እነዚህ ነገሮች ላይ አድማጮቹ ባላንስ የሆነ ነገሮች ብዙ ጥሩ ነው የሚል እምነት አለኝ።
ሌላ ጥያቄ ሳላስከትል ዶክተር ዮናስ የእርስዎን ወድሉ።
እሺ፣ በጣም አመሰግናለሁ። በመጀመሪያ ደረጃ ሁለት ኢሹዎች ለማለት ፈልጋለሁ። የኤርትራ ኢትዮጵያ ውስጥ አለ ወይንም የለም የሚለው በሁለት በኩል መመልከት አለብን። በመጀመሪያ ደረጃ እንግዲህ ይሄ የግለሰብ አመለካከቴ ነው። የኤርትራ ወታደር ኢትዮጵያ ውስጥ ገብቷል ለሚለው ጥያቄ መንግስትም ይሁን የኤርትራ መንግስት ትራንስፓረንት የሆነ ግልጽ የሆነ አቋም መያዝ ነበረባቸው ከመጀመሪያ ጀምሮ። በእኔ አመለካከት የአንድ ሀገር መንግስት የሌላን ሀገር መንግስት የኮንስቲቱሽን ኦርደራችን እየተጣሰ ነው፣ እንደዚህ አይነት ጥቃት ደርሶብናል፣ እርዱን ብሎ ለመጠየቅ ሙሉ መብት አለው። ኢንተርናሽናል ሁልጊዜ የሚደረግ ነገር ነው፣ ብዙ ሀገሮች ላይ የሚደረግ ነገር ነው። ይሄ ደግሞ ተቃውሞ ከቲፒኤልኤፍ ደጋፊዎች ሲመጣ ይገርመኛል። ለምንድን ነው የሚገርመኝ? ቲፒኤልኤፍ እኮ አዲስ አበባ ሲመጣ ከኢፒኤልኤፍ ወታደሮች ጋር ነው የገባው። አዲስ አበባ ነው ያዘው እኮ ከኢፒኤልኤፍ ወታደሮች ጋር። የኢፒኤልኤፍ ወታደሮች ድጋፍ ባይኖረው እኮ ኖሮ አዲስ አበባ ያመጣም ነበረ፣ ስልጣንም አይወጣም ነበረ። በመጀመሪያ ደረጃ ሁለተኛ፣ ኢቭን የኤርትራ ሬፈረንደም ሆኖ የኤርትራ መንግስት የራሱን ከለለም በኋላ የኤርትራ ወታደሮች ኢትዮጵያ ውስጥ ነበሩ፣ ለተወሰነ ጊዜ ነበሩ። ስለዚህ አሁን ቲፒኤልኤፍ ወይንም የቲፒኤልኤፍ ደጋፊዎች የኤርትራ ወታደሮች ኢትዮጵያ ውስጥ ገብተዋል፣ ይሄ የአገሪቱ ሉዓላዊነት አስደፍረዋል፣ አገሪቷን ክደዋል የሚለውን አጀንዳ ለማንሳት የሞራል ስታንዲንግ ያላቸው አይመስለኝም። የህግ ስታንዲንግ ያላቸው ምክንያቱም ያ ውሳኔ የሚሰጠው በኢትዮጵያ መንግስት ነው። ያንን ማለት ፈልጋለሁ በመጀመሪያ ደረጃ ላይ። በሁለተኛ ደረጃ ላይ አትሮሲቲዎች ተፈጽመዋል፣ ሴቶች ተደፍረዋል፣ ሲቪሊያን ተገለዋል የሚል ሰፊ ሪፖርቶች አሉ። እነዚህ ሪፖርቶች የኢትዮጵያን ሂውማን ራይትስ ካውንስል ያወጣው ሪፖርት አለ፣ የውጭዎችም ያወጡት አለ። በተለያየ በቁጥር በምን አይነት ኮንዲሽን ምን አይነት ሰርከምስታንስ ነው በሚለው ላይ ይለያያል። ለምሳሌ አሁን የኢትዮጵያን ሂውማን ራይትስ ኮሚሽን ያወጣው ዛውግ ኦን ዘ ግራውንድ ያደረጉት ኢንተርቪው ምንድነው ያላቸው ሶስት አይነት መልስ ነው የሰጧቸው የትግራይ ሰዎች ያሉበት። አንደኛዎቹ ያሏቸው ምንድነው የኤርትራ ወታደሮች ካለምንም ፕሮቮኬሽን ሲቪሊያንን ጨረሱ አሰቃቂ በሆነ መንገድ ነው ያሏቸው። ይሄ ነው ሪፖርቱ የሚያሳየው። ሁለተኛው ደግሞ የተነገራቸው ማብራሪያ ምንድነው የሲቪሊያን ልብስ ለብሰው መጥተው ቲፒኤልኤፍ ኃይሎች የኤርትራን ወታደሮች ገደሉ። ያንን ሪታሊየት ለማድረግ ኢንዲስክሪሚኔትሊ የኤርትራ ወታደሮች ሲቪሊያን ገደሉ። ሁለተኛው ይሄ ነበር የተሰጣቸው። ሶስተኛው የተባሉት ደግሞ ምንድነው ከቲፒኤልኤፍ ሲቪል ለብሰው ከመጡ ወታደሮች ጋር ሆነው የአክሱም ነዋሪዎች አብረው ተኩስ ከፍተው የኤርትራን ወታደሮች ገደሉ። የኤርትራ ወታደሮችን ዳት ሪታሊየሽን ኢንዲስክሪሚኔትሊ ሲቪሊያን ገደሉ። በዚህ ደረጃ ነው እነሱ ያስቀመጡት። በሌላ በኩል ስትመለከት ቅድም እንዳልኩት አምነስቲ ኢንተርናሽናል ሲኤንኤን ሰው ጸሎት ላይ ያለ ካለምንም ችግር መጥተው ገደሏቸው። ያ ቁጥር ከ750 እስከ 1500 ድረስ ተለጥጧል። ይሄ ነገር በአማራም ኃይል ይፈጸም እኔ እስከማምነው ድረስ የአማራ ኃይል አለ። በኢትዮጵያም ከፌደራል ሊስት ወታደሮች የሚደረግ እሱ ያው ማንም ያውቃል አሉ። ከማነባቸው የኤርትራ ኃይሎች አሉ። ይሄ የራሴ አሴስመንት ከማነባቸው ነው። አሁን እንግዲህ መደረጃ ያለበት ምንድን ነው? ለምሳሌ ቅድም ሬት ተደርጓል ተብለዋል። በዚህ ኢሹ ላይ እኔ ለብዙ ጊዜ ጽፌበታለሁ። ልጆች አሉኝ፣ ሴት ልጆች አሉኝ፣ ወንድ ልጅ አለኝ። ግን ልጆች መኖር የለባቸውም። እንደዚህ አይነት በማንም ህዝብ ላይ በሚፈጸምበት ጊዜ እያንዳንዳችን የሞራል ኃላፊነት አለብን። ያም በትክክለኛው መስመሩ ትክክለኛ በሆነ መንገድ ጥናቱ መተላለፍ አለበት። ቅድም እኔ ኢትዮጵያዎች ያልኩት ይሄ መንገድ ላይ የተሰሩትን ድራማታይዜሽን አይደለም። መመሪያ ይሰጡ ነበረ በቪዲዮ የሚተላለፍ። አሁን የውጭ ትኖች ሲመጡ ሴቶች ላያችሁ ላይ ደም እያፈሰሳችሁ ሄዳችሁ ተደፈርኩ ብላችሁ ኡኡ በሉ የሚለው እንደ መመሪያ ነበር የሚሰጠው። ከዛም አልፎ አንድ ቪዲዮ ኮንፈረንስ ነበረ የትግራይ ልጆች የሚያካሂዱት። እዛ ውስጥ አንድኛው የሆነ ያገኛችሁትን ፎቶግራፍ እያደረጋችሁ እንደዚህ በ15 ሰው ተደፈርኩ ብላችሁ ጻፉት። ኖባዲ ውድ ቼክ አያደርገውም። እሱን ሊያዩ ደግሞ የሚመጡ ሰዎች ካሉ እንዲሁም ከዛ የበለጠ ነው የሚያገኙት ሲል ሞዴሬት ያደርግ የነበረው ሰውዬ ያንን ኮንፈረንስ ምን አለው? ይህን ነገር በኋላ ለብቻችን እናውረው፣ በዚህ ፎረም ላይ እናውረው ብሎ ዘጋው። ሰው እነዚህ ነገሮች አናደባልቃቸው። ሁለተኛ ነገር በአሁኑ ጊዜ በኢትዮጵያ መንግስት አሁን መጨረሻ ላይ ጠቅላይ ሚኒስትሩ አምነዋል። በሌላ በኩል ደግሞ የቲፒኤልኤፍ ኃይሎች የሚያሰራጫቸው መሰረት የሌላቸው የተለጠጡ ነገሮች ያ ለትግራይ ህዝብ ይጎዳዋል እንጂ አልቲሜትሊ አይጠቅመውም። ለምንድን ነው እንደዛ ምለው? በመጀመሪያ ደረጃ ላይ እነዚህ ነገሮች የኢትዮጵያ መንግስት ከውጭ ታዛቢዎች አላስገባም ብለው በነበረበት ጊዜ እነዚህ ሁሉ ትርታዎች ፊክሽኖች እንደ እውነት ተመልክተው ለመንግስታት ሁሉ የኢትዮጵያ መንግስት በጣም ጫና ሲያደርጉበት ነበረ። አሁን የውጭ ሰዎች ገብተው ነገሮቹ እየመጡት እውነቱ እየወጣ ሲመጣ ኢትዮጵያ ላይ የሚደረገው ጫና ቀነሰ። አሁን አይተናል በቅርብ የተደረገውን ዩናይትድ ኔሽን ከኢትዮጵያን ሂውማን ራይትስ ካውንስል ጋር አብሬ እሰራለሁ ማለት። ስለዚህ እንደነዚህ አይነት መሰረተ ለቅ የሆኑ ፕሮፓጋንዳዎች ኢትዮጵያን ለተወሰነ ጊዜ ጎትተዋታል። አልቲሜትሊ ግን እውነቱ ይወጣል። ስለዚህ አሁን እኛ ማድረግ ያለብን ምንድነው? በሁላችንም በኩል የኢትዮጵያ መንግስት ኢንዲፔንደንት የሆኑ ኃይሎች ገብተው ያ ነገር ምንነቱ ተጣርቶ ማን ነው የዚህ ካልፕሪት የሆነው ለዚህ ወንጀል ተጠያቂው ማን ነው? መርሳት እኮ የለብንም የቲፒኤልኤፍ ኃይሎች የኢትዮጵያን ወታደሮች እኮ በተኙበት ነው የጨረሷቸው። የቲፒኤልኤፍ ኃይሎች ማያካድራ ላይ ያደረሱ አልቲሜትሊ ግን እውነቱ ይወጣል።
አሉላ ከበደንና የክርክሩን ተሳታፊ እንግዶቻችንን በሙሉ እናመሰግናለን። ክቡራትና ክቡራን አድማጮቻችን ለዛሬ ቀዳሚ ምሽት የተቀናበሩት መሰናዶዎች በዚሁ ይጠናቀቃሉ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሶስት ሰዓት በሌላ ዝግጅት እስከምንገናኝ ከፕሮግራሙ አቀናባሪ ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም ደሩ።
አባታችን በሰማያት ላይ ያለ ተለይቶ መስካን ከወርስ መንግስትን ምን ፈልጋት ከጥንቱ በልጅነት እንታት ሰጣና ቤቱን ፈቃድህን እንዴት ደረድ ይሆን በሰማይም ተንተነስተን ከደይንን